ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችሁ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቤ መሰናዶ ጀምሯል።
ልጆች የሚያጠቁትን ሁሉ ነገር ለማወቅ አንፈልግም ግን እንደዚህ አይነት በሚደርሱ ትልልቅ ነገሮች በኋላ ትልቅ ችግር ላይ ከመድረሱ በፊት መከላከል ይቻላል።
የሰማችኋቸው ዶክተር ቢኒያም ገሰሰ ነው። ልጆች ወጣቶችና ያዋቂዎች ልዩ የአእምሮ ሐኪም ናቸው። በምሽቱ ጉልበተኛና ጥቃት ፈጻሚ ሰዎችን ስነ ልቦና በተመለከተ ሙያዊ ምክራቸውን ያጋሩናል። ሌሎች ወጣት ተኮር ዘገባዎችም ከዚሁ ከአፍሪካ እንዲሁም ደግሞ ከዩናይትድ ስቴትስ ይዘናል። ኤደን ገረመው የምሽቱን መሰናዶ በመምራት ብርሃን ኃይሉ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ ዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በምሽቱ የቀደመው መሰናዷችን ካለፈው ሳምንት የቀጠለ የጤና መሰናዶ ነው። በትምህርት ቤት አሊያም ደግሞ በሰፈር ውስጥ የእድሜ ኩያቸው እንዲሁም ደግሞ ታላላቆቻቸው የሆኑ ጉልበተኛ ልጆች የሚፈጸሙ ጥቃቶችና ወከባዎች በጊዜው ከሚያስከትሏቸው የተለያዩ የማህበራዊ መስቀልቅሎችና የስነ ልቦና ጉዳቶች በተጨማሪ ሊያስከትሉ ስለሚችሏቸው የአእምሮ ጤና ሁከቶች መኖራቸውን ነበረ ባለፈው ሳምንት የተመለከትነው። በዛሬው መሰናዷችን ደግሞ ሌሎችን ለመግዳት ሆነ ብለው ጥቃት የሚፈጽሙ ወይም ደግሞ የሚያጠነጥኑ ሰዎች ስነ ልቦና ምን ይመስላል የሚለውን እንቃኛለን። ሙያዊ ትንታኔውን የሚሰጡን ዶክተር ቢኒያም ገሰሰ የልጆች የወጣቶችና የአዋቂዎች ልዩ የአእምሮ ሐኪም ናቸው። በተጨማሪም በፔንስልቬኒያ ክፍለ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበርም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደዛ ነው የምናልፈው።
ዶክተር ቢኒያም ገሰሰ ጥግኔ በድጋሚ ለጊዜው አመሰግናለሁ። አንድ ሰው ሆን ብሎና በተደጋጋሚ በሌላ ሰው ላይ ጉዳት ለማድረስ በኃይል ወይም በጉልበት የሚደርስ ጥቃት አካላዊ ወይ በቃላትና በዘለፋ በስድብ ሊሆን ይችላል፣ ለማንቋሸሽ በሚደረጉ ጥረቶች ሊገለጽ ይችላል፣ ወይም ደግሞ በተሰወረ መንገድም ሊፈጸም ይችላል። ለመሆኑ አንድ ልጅ ይህን ቡሊ በመባል በእንግሊዝኛ ቃል በስፋት የሚታወቅ ባህሪ እንዲላበስ የሚያደርጉ የስነ ልቦና መንስኤዎች ይኖር ይሆን? ጉዳት አድራጊው ራሱ እንዲህ አይነት ጠባይ እንዲኖረው ለዚህ ሊያጋልጡት የሚችሉ ሁኔታዎች አሉ? በሱ ብንጀምረው።
በአብዛኛው የምንነጋገረው ወይም ለማከም የምንሞክረው የተጎዳውን ሰው ነው። ጉዳቱን የሚያደርሰው ሰው ምንም ችግር አለብኝ ብሎ ሕክምናም አይፈልግም። እንደዚህ አይነት ሰው ብዙ ጊዜ እርዳታ ላይ ሊመጣ የሚችለው በትምህርት ቤት ተከሶ ወይም ሌላ ከህግ ጋር የሚያገናኙ ነገሮች ሲመጡ በፖሊስ ወይም በሌላ ሰው ሪፈር ተደርጎ ነው እንጂ በራሳቸው ቡሊዎች ወይም ጉልበተኞች ችግር አለን ብለው እርዳታ አይፈልጉም። እና ብዙ ነገሮች አሉ ለዚህ መንስኤ ነው የሚባሉት። አንደኛው በቤተሰብ ውስጥ ያለ ችግር ነው። አባት የሌለበት ቤት ውስጥ ለምሳሌ አንዳንድ ልጆች ጥሩ አይነት አይተው የሚያድጉት አይነት ሰው ስለሌለ እንደፈለጉ የመሆን ጠባይ አለ። በዚህ አይነት ደግሞ አንዳንድ ጊዜ ራሳቸው ላይ ትልቅ አይነት ጉዳት ያንን ጉዳት መወጣት ሲከብዳቸው ራሳቸውን እንደማከም ይባላል። ራሳቸውን እንዲሻላቸው ጥሩ እንዲሰማቸው አንዳንድ ጊዜ እንግዲህ እንዴት ነው ራስ ላይ ጥሩ አይነት አስተሳሰብ ጥሩ የስነ ልቦና ጤንነት ሳይኖር ሌላውን ሰው ካንተ የባሰ በማድረግ ጥሩ የሚሰማህ አይነት ነገር አለ እና ሳይኮሎጂው አንዳንድ ጊዜ እንደዛ ነው የሚያሳየው። በራሳቸው ላይ ጥሩ እምነት የሌላቸው ራሳቸውን ዝቅተኛ አድርገው የሚያዩ ሰዎች ሌላውን ሰው ከነሱ የባሰ በማስመሰል ወይም በጉልበት በሚያገኙት ነገሮች በመጠቀም ራሳቸው ደስ እንዲላቸው የማለት ነገር አለ። አንዳንድ ጊዜ ደግሞ ፒር ፕሬሸር ይባላል፣ በጓደኞች ተጽዕኖ በሚደረግ ነገር አንዳንድ ጊዜ በጉልበተኝነት ጥቅም ለማግኘት ይሞከራል። ግን በዚህ ጉልበተኝነት ወይም ቡሊንግ በምንለው ነገር እንዳልከው ዋናው መታየት ያለበት ሆነ ብለው የሚያደርጉት ነገር ነው። በዚህ ጥቅም ያገኛሉ፣ ሌላው ሰው ይጎዳል። ይሄ ደግሞ የአንድ ጊዜ ሳይሆን በተደጋጋሚ የሚከሰት ነገር ነው።
ዶክተር ቢኒያም ሁለት ሶስት ነጥቦችን ነው አያይዘው የተመለከቱት። ጠባዮች ለዛ ሊረዱ የሚችሉ የአካባቢ ሁኔታዎች አሉ። እንደዚህ አይነት ሁኔታን የሚያጎለብቱ ልጆች ባፈነገጠና በክፋት መንገድ ሰዎችን መጉዳት ጠባያቸውን እንዲያደርጉት የሚገፋፉ
አሉ። ይሄ ምንድን ነው እንግዲህ ችግሩ ወይም ክስተቱ ለትምህርት ቤት ወይም ለቤተሰብ በሚነገርበት ጊዜ ችግር እንደሆነና እርምጃ እንደሚያስፈልገው ሕክምና ወይም እርዳታ እንደሚያስፈልገው በሚደረግ ጊዜ ቤተሰቦች ለምሳሌ በራሳቸው ጥሩ ክትትል በማድረግ ይሄ ምንድነው ልጅ የሚፈልገው ቢቻል ከእናትና አባት ጋር አብሮ ማደግ ቢቻል ደግሞ በየቀኑ የለት በለት ያለው ነገሮች በሙሉ እንዴት እንደሆኑ የሚጠይቅ እና የሚከታተል ቤተሰብ ይፈልጋል። እና በቤተሰብ ውስጥ ጥሩ አይነት ግንኙነት ካለ ለምሳሌ ዛሬ ውሎ እንዴት ነበር? ውሎሽ እንዴት ነበር? ምን አጋጠመሽ? ወደ ትምህርት ቤት ስትሄጂ በባስም የሚኬድ ከሆነ ወይም ትምህርት ቤት ውስጥ ምን አጋጠማችሁ ብሎ ማጫወት ትልቅ ነገር ነው። ይሄ ምንድነው ልጆች የሚያደርጉትን ሁሉ ነገር ለማወቅ አንፈልግም። ግን እንደዚህ አይነት በሚደርሱ ትልልቅ ነገሮች በኋላ ትልቅ ችግር ላይ ከመድረሱ በፊት መከላከል ይቻላል። እና በእንደዚህ አይነት ነገሮች የልጆቻችንን ሁኔታ ብንቆጣጠር ብንከታተል ማስወገድ ይቻላል።
ዶክተር ቢኒያም የልጆችን ውሎ መከታተል የሚያስፈልገውን ያህል ልጆች የሚያደርጉትን የሚያውቁትን በሙሉ ማወቅ አያስፈልገንም ብለዋል። ሆን ተብሎ ሁሉን ነገር ለማወቅ መሞከር ችግር ሊያመጣ የሚችልበት ሁኔታ አለ
እንደሚመስለኝ። ልጆችም በራሳቸው የተወሰነ ነገር በሚስጥር መያዝ ቢችሉ ወደፊት ሚስጥረኛ ሆነው እንዲታመኑ የሚሆን ይመስለኛል። ለምሳሌ ከጓደኞች ጋር የምንጫወታቸው ነገሮች አሉ። አንዳንድ ነገሮች እያንዳንዱ ዝርዝሩ በጓደኛ መካከል መቅረት የሚችል ነው። ሁሉን ነገር የተነገረልን ማውራት የለብንም። ዋናው በቤተሰብና በልጆች መካከል ጥሩ አይነት ግንኙነት ያስፈልጋል። ያ ግንኙነት ምንድነው? ልጆቹ ሁሉን ነገር ማውራት የለባቸውም። ቢሆንም ችግር ካለ እናምናችኋለን፣ ንገሩ። በራሳችሁ መፍታት ከቻላችሁ ጥሩ ነው፣ ካልቻላችሁ ደግሞ እኛ አለንላችሁ የሚል አይነት ድጋፍ እንዲኖራቸው እና ብቻዬን አይደለሁም እንደዚህ ነገር በሚደርስብኝ ጊዜ በራሴ መወጣት አለብኝ ወይም ደግሞ መጥፎ ነገር ሲደርስብኝ ዝም ብዬ መቻል አለብኝ እንዳይሉ ነገሮች ወደፊት ከፍተኛ ጭንቀት እንዳያመጣባቸው መከላከል አለብን።
ዶክተር ቢኒያም ይህን አይነት ጠባይና ምግባር ያለባቸው ሌሎችን ሆን ብለው በተደጋጋሚ ለመጉዳት በታለመ ጥረት ጥቃት የሚያደርሱ በኃይል በሌሎች መሳቂያ መሳለቂያ ማድረግ የሚያዝናናቸው አይነት ልጆች ከታወቀ የአእምሮ ጤና ሁከት ጋር የሚያያዝበት ወይም ተያይዞ የሚታይበት ጊዜ አለ? እንዲህ ያለው ምግባር ከአእምሮ ጤና ሁከት ጋርም ትስስር ካለው አያይዘው ቢያስረዱን።
አንዳንድ ጊዜ ምንድነው የሰዎች ጠባይ እና ባህሪያቸው ኃይለኝነት ሊኖር ይችላል። በልጅነት ጊዜ ካልተስተካከለ ያ ጠባይ በኃይለኝነት የሚያገኙት ነገሮች ለወደፊቱም ይገፋፋቸዋል እና በቀላሉ ለምሳሌ አንድ ልጅ መጫወቻ ካለው ሌላኛው ከሌለው በኃይል መውሰድ ይችላለሁ እና መጫወት ይችላለሁ ካለ በልጅነት ማስተካከል የሚኖሩ ነገሮች አሉ። ይህ ምንድን ነው? ፍቃድ መጠየቅ ያስፈልጋል። ያኛውም ጋር አብረው ሼር አድርገው መጫወት እንደሚችሉ ምናምን ይቻላል። እነዚህ ነገሮች በጊዜ ካልተስተካከሉ ወደፊት የምፈልገውን ነገር በኃይል በጉልበት ማግኘት ይችላለሁ ይመጣል። አንዳንድ ሰዎች ደግሞ አቴንሽን ይፈልጋሉ እና ያ አቴንሽን በጥሩ ነገር ማግኘት ሲያቅታቸው ለምሳሌ በትምህርት ደካማ ከሆኑ እና ምንም አይነት አቴንሽን ካላገኙ ቤት ገብተው ብዙ ችግር ካለ እና በእውቀትም ወደኋላ ከቆር እና ሆምወርካቸው ምንም መስራት ካቃታቸው ሌላኛውን ሰው ሆምወርኬን ስራ ብለው ማስፈራራት ወይም በግድ መጠቀም መቻል ይሞክራሉ። እንዳልከው አንዳንድ ጊዜም አንዳንዶቹ ደግሞ ምንድን ነው ስለሌላ ሰው ስሜት ግድ የሌላቸዋሉ በተፈጥራቸው። ይህ ምንድን ነው ኤምፓቲ የምንለው ነው። በልጅነት እኔ ብቻ የሚሰማኝ ከማለት ሌላ ሰዎችም ምን ይሰማቸዋል፣ ሰውየው ያዝናል፣ ሰማዋል ህመም እና ልክ አይደለም የሚለውን ነገር ብዙውን ጊዜ በተወሰነ እድሜ በሰባት አመት ስምንት አመት ሰዎች ጥሩና መጥፎን በደንብ ለይተው ያውቃሉ። እና ይሄ የምሰራው ነገር ልክ አይደለም ብለው ራሳቸውን እንዲወቅሳቸው ካልቻሉ አንዳንድ ሰዎች በእውነት እነዚህ አንታይ ሶሻል የሚባሉ ሰዎች አሉ። ይሄ ምንድን ነው ከፍተኛ ደረጃ ነው። በልጅነታቸው ምንድን ነው ኦፖዚሽናል ወይም ዲፋይንት ይባላሉ። እምቢ የማለት አዝማሚያ ያላቸው ልጆች አሉ። በትክክል ካልተስተካከለ እያደገ ሲሄድ ወደ ኮንዳክት ዲስኦርደር ይባላል። ይሄ ምንድን ነው በትምህርት ቤት ውስጥ ህግ ያለማክበር፣ ከፍ ያለ ሰው አዋቂን ያለማክበር። ከዛም ይቀጥልና ካልተስተካከለ ወደ አንታይ ሶሻል ፐርሶናሊቲ ዲስኦርደር ይመጣል። ይህ ምንድን ነው ህግ አይመለከተኝም እና ሁሉን ነገር በአቋራጭ ማለት እና ወደፊት በስራ ላይ በትምህርት ላይ በልዩ ነገሮች ችግር ሊገጥማቸው ይችላል።
ዶክተር ቢኒያም ገሰሰ ተገኔ የታዳጊ ልጆች የወጣቶችና የአዋቂዎች አእምሮ ጤና ባለሙያ በሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አሉላ እግዜር ይስጥልኝ። አመሰግናለሁ።
በአፍሪካ የሚማሩ በሚሊዮኖች የሚቆጠሩ ህጻናት ትምህርት ቤት ለማግኘት ከአካባቢያቸው ርቀው ብዙ መንገድ በመጓዛቸው ለተለያዩ አካላዊና ስነልቦናዊ ችግሮች ከመጋለጣቸው በተጨማሪም በትምህርታቸው ላይ ከፍተኛ የሆነ ተጽዕኖ ያሳድርባቸዋል። ለምሳሌ በደቡብ አፍሪካ አንድ ግዛት ውስጥ የሚኖሩ ተማሪዎች ወደ ትምህርት ቤት ለመጓዝ ከሁለት ሰዓት በላይ በእግራቸው መጓዝ ይኖርባቸዋል። ይህ ሁኔታ በተማሪዎች ደህንነትና በትምህርት ስርዓቱ ላይ ያደረሰውን ተጽዕኖ አስመልክቶ አሶሺየትድ ፕሬስ ያጠናቀረውን ዘገባ ስመኝሽ ቆየ እንደሚከተለው አሰናድተዋለች።
ዘወትር በስራ ቀናት ማለዳ ላይ በትንሿ ስትራትፎርድ መንደር ውስጥ የሚገኘው የንላንጎቴ መኖሪያ ቤት በጥድፊያ የተሞላ ነው። አምስቱ እህትና ወንድማማቾች ትምህርት ቤት ለመሄድ ዝግጅት ከማድረጋቸው በፊት በርካታ ስራዎችን ያከናውናሉ። ሉያንዳ ሐላሊ ለምሳሌ ለሊት 10 ሰዓት ተኩል ተነስተ ማታ አዘጋጅተው ያደሩትን የማገዶ እንጨት ከላም ኩበት ጋር በማደባለቅ እሳት ታነዳለች። በትንሿ ጎጆአቸው ውስጥ የሚቀጣጠለውን እሳት በመጠቀምም ውሃ ታፈላለች። ሐላሊ በጭራሽ ረጅም ሰዓት ተኝታ አታውቅም። ምክንያቱም የቤት ውስጥ ስራዋን ስታጠናቅቅ ከመንደሯ በ10 ኪሎ ሜትር ርቀት ላይ ባለውና ዱንዲ በተሰኘው የከሰል ድንጋይ ማውጫ ከተማ ውስጥ ወደሚገኘው ትምህርት ቤቷ ለመሄድ መዘጋጀት አለባት። በተለይ በክረምት ወቅት መንገዱ ለአንዲት ለጋ ወጣት እጅግ ጨለማ፣ ቀዝቃዛና አደገኛ ጉዞ ነው። ሆኖም ደህና የእግር መንገድ እስክታገኝ በዚህ ጫካ ውስጥ ማለፍ አለባት። ይህ ሐላሊ ብቻ ሳትሆን በደቡብ አፍሪካ የሚገኙ በሺዎች የሚቆጠሩ ህጻናት እንዲሁም ሌሎች በአፍሪካ አህጉር የሚኖሩ በሚሊዮኖች የሚቆጠሩ ተማሪዎች ከሚኖሩበት እጅግ በጣም ርቀው የሚገኙ ትምህርት ቤቶች ጋር ለመድረስ የሚያደርጉት ጥረት ነው። ሐላሊ በኳዙሉ ናታል ግዛት ውስጥ ወደሚገኘው ትምህርት ቤት ለመድረስ መጓጓዣ ትራንስፖርት ከሚያስፈልጋቸው ከ200,000 የሚበልጡ ተማሪዎች መካከል አንዷ ናት። የደቡብ አፍሪካ መንግስት ያጸደቀው ፖሊሲ ከትምህርት ቤታቸው ከ3 ኪሎ ሜትር በላይ ርቀው የሚኖሩ ተማሪዎች ከቤት ወደ ትምህርት ቤት የሚያመላልሳቸው አውቶቡስ እንዲመደብላቸው ያዛል። በመሆኑም በጉዳዩ ላይ ድምጻቸውን የሚያሰሙ የመብት ተከራካሪዎችና ዘመቻውን የተቀላቀሉ ሰዎች ከ200,000 በላይ ለሚሆኑ ተማሪዎች ትራንስፖርት እንዲቀርብ መንግስት ላይ ጫና ያሳደሩ ነው። ሐላሊ እህቶቿና ወንድሞቿ ከአያታቸው ቦንጉይን ላንጎቲ ጋር የሚኖሩት በጠባብ ቤት ውስጥ ተጨናንቀው ነው። አያቷ እንደ ሐላሊ ያሉ ልጆች ላ በመባላቸው የልጅ ልጃቸው ፍትሃዊ የትምህርት ዕድል እንዳላገኘች በማሰብ ይጨነቃሉ።
በመጀመሪያ ግምት ውስጥ መግባት ያለበት አብዛኛውን ጊዜ ለልጆቼ የምሰጣቸው ቁርስ የለኝም። እንደ ራባቸው ነው ወደ ትምህርት ቤት የሚሄዱት። ብቸኛው ተስፋ የማደርገው ነገር ትምህርት ቤት ሲደርሱ እዛ የሚያገኙትን ማንኛውንም ነገር ይበላሉ ብዬ ነው። በሰዓቱ ትምህርት ቤት ለመድረስ በጣም በጠዋት ነው የሚወጡት። ቤት ሲመጡ ደግሞ እጅግ በጣም ይደክማቸዋል። በዚህ ሁኔታ ደክሟቸው እንዴት ትምህርታቸውን መከታተልና አስተማሪያቸው ለሚናገረው ነገር ትኩረት መስጠት ይችላሉ?
ሐላሊም ትምህርቷን ለመከታተል እንዴት እንደምትቸገር ትገልጻለች።
ከእንቅልፌ የምነሳውና ቀኔን የሚጀምረው ከሌሊቱ 10 ሰዓት ተኩል ነው። መጀመሪያ እሳት አቀጣጥላለሁ። ከዛ ተጣጥቤ እለባብስና ወደ 11 ሰዓት አካባቢ እወጣለሁ። ትምህርት ቤት የሚደርሰው 1 ሰዓት ላይ ነው። በጣም ደክሞኝ ነው የምደርሰው። ብዙ ጊዜ አስተማሪ ለሚናገረው ነገር ትኩረት ለመስጠት እቸገራለሁ። አንዳንዴም እንቅልፌ ይወስደኛል። አስተማሪዎች ሲቆጡም ልላቸው የምችለው ነገር ደክሞኛል ነው።
የስነ ልቦና ባለሙያ የሆኑት ሜሊንዳ ዱቶይት ችግሩ የሀብት አለመመጣጠን መሆኑንና በከተማ ውስጥ ለመኖር አቅም የሌላቸው ድሆች ሕይወታቸውን ለማሻሻል የሚያደርጉት ትግል መሆኑን ይገልጻሉ።
እነዚህ ህጻናት በጣም በጠዋት ነው የሚነሱት። ያ ማለት እንቅልፋቸውን አልጨረሱም። አእምሯቸው በደከመው ጊዜ መልእክቶች ተሸክመው ኮርቴክስ ወደ ተሰኘው የአእምሯቸውን ክፍል መድረስ ያለባቸው አስተላላፊዎች መስራት ያቆማሉ። ምን ያህል ጎበዝና ፈጣን ብንሆን አእምሮ ማለት ልክ እንደ ኮምፒውተር ነው። የሚሰራበት የራሱ መንገድ አለው።
ባለሙያዋ አክለው ልጆቹ በድካም ውስጥ ሆነው በትክክል ማጥናት ስለማይችሉ ተገቢውን ትምህርት እየተነፈጉ መሆናቸውን ያስረዳሉ።
The teacher might think it's you know they are lazy or
አስተማሪው ሰነፍ ስለሆኑ ነው ወይም አስቸጋሪ ልጆች ስለሆኑ ነው አለዛም ደግሞ መጥፎ ልጆች ስለሆኑ ዋጋ የላቸውም ብሎ ሊያስብ ይችላል። ነገር ግን ማሰብ አለብን እነዚህ ልጆች እዚህ ክፍል ገብተው ከኔ ፊት ከመቀመጣቸው በፊት ለሰዓታት የሚያልፉበት ምንድነው ብለን ማገናዘብ አለብን።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደ አውሮፓና ቆጣጥር በ2020 ያወጣው ሪፖርት የደቡብ አፍሪካን የትምህርት ስርዓት ከአፓርታይድ ስርዓት ጀምሮ ስር የሰደደ ከፍተኛ የሀብት አለመመጣጠንና እጅግ የከፋ የአፈጻጸም ስርዓት ያለውና አሁን ያለው መንግስት በአግባቡ ሊፈታው ያልቻለው ሲል ይገልጻዋል። በክልሉ ከሚኖረው ህዝብ 30% የሚሆነው ስራ አጥና የመንግስት እርዳታ ጥገኛ ነው። ለትራንስፖርት የሚሆን 350 ራንድ ወይም ወደ 1050 ገደማ ለትራንስፖርት ካወጡ ምግብ መግዛት አይችሉም። አካባቢውን ወክለው ለምክር ቤት አባልነት የተመረጡት ማቲው ኦቦ ወደ ትምህርት ቤቶቹ የሚወስዱ አንዳንዶቹ መንገዶች አደገኛና በመጥፎ ሁኔታ ላይ የሚገኙ መሆናቸው ሁኔታውን አስቸጋሪ እንዳደረገው ይገልጻሉ።
ከወንዙ ወዲህ የሚኖሩ ህጻናት ወንዙን ተሻግረው ወዳለ ሩቅ ትምህርት ቤት ለመማር ይገደዳሉ። አንዱ ችግር በከፍተኛ ዝናብ ወቅት የሆነ ጊዜ ወንዙ ሞልቶ አንድ መኪና በጎርፍ ተወስዶ ነበረ። በዚህ አካባቢ ያሉ ብዙ ወላጆችን አነጋግሬያለሁ። ሁሉም ልጆቻቸውን ከዚህ ወንዝ ማሻገር ከባድና አደገኛ መሆኑን የሚናገሩት። በዚህ ምክንያት ከወንዙ ባሻገር የሚኖሩ ዘመዶቻቸውና ጓደኞቻቸውን ልጆቻቸው እነሱ ጋር ሆነው እንዲማሩ ይጠይቃሉ።
በሌላ መንደር የሚኖሩና በመማር ማስተማር ስርዓቱ የተማረሩ ሌላ ርዕሰ መምህር ትምህርት ቤቶች ህፃናትን ማመላለሻ አውቶቡሶችን ለማግኘት የሚገጥማቸውን ችግር ያስረዳሉ። ለሚዲያ መረጃ ለመስጠት ስልጣን የለኝም በማለት ስማቸው እንዳይጠቀስ የጠየቁት እኚሁ ርዕሰ መምህር 65 ተማሪዎችን ብቻ ማጓጓዝ የሚችለው የትምህርት ቤቱ አውቶቡስ በመሙላቱ የተደፈሩና የተዘረፉ ወጣት ልጃገረዶች በትምህርት ቤታቸው ውስጥ እንደሚገኙም ያስረዳሉ። የሚያስተዳድሩት ትምህርት ቤት ከ400 በላይ ተማሪዎችን ለማጓጓዝ ያሉት 2 አውቶቡሶች ብቻ ናቸው።
እንጋባሙት ማይትራቨል ምንዷና 2 ኪሎ ሜትር
አንድ ልጅ 2 ወይንም 3 ኪሎ ሜትር ቢጓዝ ተቀባይነት ያለው ርቀት ነው። ከ3 ኪሎ ሜትር ከበለጠ ግን ትምህርት ቤቱ የሚደርሰው ደክሞትና አልቦት ነው። አውቶቡስ ኖሮም ስለሚሞላ መሳፈር የማይችሉ ልጆች አሉ። ስለዚህ ትምህርት ቤት ለመድረስ 20 ኪሎ ሜትር በእግራቸው መጓዝ አለባቸው። አንዳንዶቹ እንደውም አውቶቡስ መሳፈር ካልቻሉ ከትምህርት ቤት ይቀራሉ። ወደ ትምህርት ቤት ሲጓዙ መንገድ ላይ ወንጀለኞችም ያጋጥሟቸዋል። አውቶቡስ ሞልቶ መሳፈር ባለመቻላቸው ምክንያት በጣም ብዙ ልጃገረዶች መንገድ ላይ ተይዘው የተደፈሩ አሉ።
እንደ አውሮፓውያን አቆጣጠር በ2022 ፓንጎላ በተሰኘች ከተማ ውስጥ ከአቅም በላይ ተማሪዎችን የጫነ አውቶቡስ ከጭነት መኪና ጋር በመጋጨቱ በርካታ ልጆች ሞተዋል። በኦቡሴ ትምህርት ቤት የተማሪዎች መማክርት ቡድን ሊቀመንበር ሆኖ የሚያገለግለው ዱሚሳኒ ዛይቢው እንደሚለው ወላጆችም ወደ ስራቸው ለመሄድ ረጅም ጉዞ ስለሚጠብቃቸውና በስራ ላይም ረጅም ጊዜ ስለሚያጠፉ ልጆቻቸውን ወደ ትምህርት ቤት መውሰድ አይችሉም።
ለልጆቻቸው የግል ማጓጓዣ ማግኘት የቻሉ ወላጆች እንኳን መኪናዎቹ ቤታቸው ድረስ መቅረብ አይችሉም። ስለዚህ ወላጆች ልጆቻቸውን ለመኪና የሚመች መንገድ ድረስ መውሰድ አለባቸው። ብዙዎቹ ወላጆች ግን ልጆቻቸውን ይዘው ለመሄድ ጊዜ የላቸውም። እዚህ አካባቢ ያሉ መንገዶች ለመንቀሳቀስ እጅግ በጣም አስቸጋሪ ናቸው።
ባያንዳ ሉጓና በኡቡሲ ትምህርት ቤት የሚማር የ9ኛ ክፍል ተማሪ ነው። ወላጆቹ ከትምህርት ቤቱ በ2 ኪሎ ሜትር ርቀት ላይ የሚገኝ አንድ ዘመዱን እንዲያስጠጋው ለምነው አሁን ከእርሱ ጋር ነው የሚኖረው። ምክንያቱም አስተማሪዎቹ የሚሰጡትን የቤት ስራ ለመስራትም ሆነ ለማጥናት በቂ ጊዜ አልነበረውም። አስተማሪዎችም በሰዓቱ የማይደርሱ ተማሪዎችን ከክፍል ያባረራሉ።
ከወላጆቼ ጋር የምኖረው ኑሮና አሁን እዚህ የምንኖረው አንድ አይደለም። አንዱ በጣም የምቸገርበት ነገር የቤት ስራዎችን በጊዜ ሰርቼ ያለመጨረሴ ነው። አንዳንድ ጊዜ ደግሞ ትምህርት ቤት አርፍጄ ስለምደርስ አስተማሪዎቹም አያስገቡኝም። ሌሎቹ ተማሪዎች በጊዜ ደርሰው ትምህርት ስለጀመሩ ትረብሻቸዋለሁ ይላሉ። አሁን ግን እዚህ ከዘመድ ጋር ሆኜ ስማር በጊዜ ደርሳለሁ። በሁሉም የትምህርት ክፍለ ጊዜም እሳተፋለሁ።
ትምህርት ለሁሉም የተሰኘው ለትርፍ ያልተቋቋመ ድርጅት እነዚህ ልጆች በየቀኑ መሰናክሎች እንደሚገጥማቸው ይገልጻል። ተቋሙ እንደ አውሮፓውያን አቆጣጠር በ2014 የተቋቋመው ተማሪዎች ወደ ትምህርት ቤት ለመድረስ ከሁለት ሰዓት በላይ ስለሚያደርጉት ጉዞዎች ቢጽፉም የሚሰማቸው በማጣታቸው መሆኑን የድርጅቱ የመብት አቀንቃኝ ቴቦሆ ሽሼን ይገልጻል። የደህንነት ችግር፣ ድካምና ንጽህና አጠባበቅ ተማሪዎች ላይ ተጽዕኖ ከሚያሳድሩ ምክንያቶች መካከል መሆናቸውንም ያሰምርበታል።
በኳዛሉ-ናታል ውስጥ የሚኖር ወላጅ ማለት ልጅ ወደ ትምህርት ቤት በመሄዱ ምክንያት በየሰዓቱና በየደቂቃው የሚጨነቅ ማለት ነው። ስለዚህ በዚህ ዙሪያ ወላጆችና የተማሪ መማክርት ቡድኖች መወያየት እንዲጀምሩ ነው ጥሪ የምናደርገው። ይህን አይነቱ የመማር ማስተማር ሂደት የተለመደ ሁኔታ አድርገን ተቀብለን መኖር የለብንም።
በቅርብ ጊዜ የወጡ የመንግስት መረጃዎች እንደሚያሳዩት በኳዙሉ-ናታል ግዛት ውስጥ ከሚገኙ ትምህርት ቤቶች ውስጥ 1148 የሚሆኑት የተማሪዎች ማመላለሻ አውቶቡሶች ለማግኘት በተጠባባቂ ዝርዝር ውስጥ ይገኛሉ። የኳዙሉ-ናታል ትምህርት ቢሮ በጉዳዩ ላይ አስተያየት እንዲሰጥ ተጠይቆ ፈቃደኛ አልሆነም። በአሶሲየትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
መስተናዶ ይቀጥላል። በኬንያ ስምጥ ሸለቆ የሚገኘው የካባራክ ዩኒቨርሲቲ ተማሪዎች የምግብ ይዘት ያለው ሳርን ወደ ዱቄት በመቀየር ለሰው ልጅ ፍጆታ እንዲውል የሚያደርግ አዲስ ዘዴ ፈጥሯል። ይህ አዲስ ዱቄት ለብዙ ቤተሰቦች በያዘቡት ምግብ የሆነውን በተለምዶ ከበቆሎ ዱቄት የሚዘጋጀው ዋና ምግብ ኡጋሊ ግብአት ይሆናል ተብሏል። የጁማ ማጃንጋን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።
ለከቱ ሰሎሜ ንጅሪ ከግቢዋ ውስጥ ሳሩን እያጸዳች ነው ብለው ያስቡ ይሆናል። ነገሩ ግን ወዲህ ነው። ዱቄት ለማምረት ግብአት የሚሆናትን ጥሬቃ እየሰበሰበች ነው። ኒጀሪ በኬንያ ስምጥ ሸለቆ ክልል በሚገኘው ካባራክ ዩኒቨርሲቲ ከሚገኙት ሳርን ወደ ዱቄት መቀየር የሚቻልበትን መንገድ ከፈጠሩት መካከል አንዷ እሷ ነች። በርካታ ቤተሰቦች ከከፍተኛ የኑሮ ውድነት ጋር በሚታገሉበት በዚህ ወቅት ሳሩ በቆሎን ተክቶ ለመደበኛው የኬንያ ምግብ ኡጋሊ የሚሆን ዱቄት ሊወጣው ይችላል። ሳሎሜ ኒጀሪ ይህን ታስረዳለች።
በኬንያ ዋና ምግብ የሆነውና ዋጋው 50% ገደማ የጨመረውን የበቆሎ ዱቄት ግምት ውስጥ በማስገባት አብዛኛው ሰው አቅም እንደሌለው ተገንዝበናል። ስለዚህ ይህ ምግብ ለእያንዳንዱና ለሁሉም ሰው ተመጣጣኝ እንዲሆን የምናረጋግጥበትን መንገድ ለማግኘት እንችላለን።
ኢኮስታርች የተባለው ይህ ዱቄት የሚሰራው በኢንዛይም ሂደቶች አማካኝነት ሳርን ወደ ምግብ ዱቄት በመለወጥ ነው። ተማሪዎቹ በአብዛኛው ሲጠቀሙበት የቆዩት የቤርሙዳ ሳር የተባለውን የሳር አይነት ወይም ቤርሙዳ ግራስን ነው። ነገር ግን ማንኛውም የሳር ዝርያ ሊሰራ ይችላል ይላሉ። ኢኮስታርች ተብሎ ስለተጠራው የሳር ዱቄት ከካባራክ ዩኒቨርሲቲ ተማሪ ኢኖሰንት ባህቲ እንደሚከተለው ያስረዳል።
We cannot eat grass, right? But a cow can eat grass and digest it.
ሳር መብላት አንችልም አይደል? ላም ግን ሳሩን በልታ ተፈጫለች። ስለዚህ አሁን ሴሎስን በሳር ውስጥ የምንለውጥበትን መንገድ አገኘን። ይህ ማለት በመጠኑ መፈጨት የማይችሉት አሁን ስለተቀየሩ ስታርች ይሆናሉ። የኢንዛይም ለውጥን በመጠቀም መበላት የሚችል ስታርች። ኢንዛይሞችን በመጠቀም ከበቆሎ ጋር የሚመሳሰል ነገር ማግኘት እንችላለን።
አሰራሩ እንዲህ ነው። መጀመሪያ የተሰበሰበው ሳር በውስጡ ያሉትን ንጥረ ምግቦች ለማቆየት ይጸዳና በተመጠነ ሙቀት ይደርቃል። ከዚያ በዱቄትነት ይፈጫል። ከዚያም ኢንዛይሞች በተወሰነ የሙቀት መጠን የተለየ ቀለም እንዲያወጣ ይጨመራሉ። ከዚያ በጥቃቅን ንጥረ ነገሮች ተጠናክሮ ተደባልቆ የተለወሰው ለሰው ልጅ ፍጆታ ዝግጁ ይሆናል። ኬንያ የምግብ ቀውሱ ከወዲሁ ካስጠነቀቃቸው ከሳህራ በስተደቡብ ካሉ የአፍሪካ ሀገራት አንዷ ነች። የዓለም ምግብ ፕሮግራም እንደ አውሮፓ አቆጣጠር ከ2020 ጀምሮ በአገሪቱ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በስድስት እጥፍ ከፍ ብሏል ብሎ በየካቲት ወር ወደ 4.4 ሚሊዮን መድረሱን አስታውቋል። የካባራክ ዩኒቨርሲቲ ምክትል ቻንስለር ሄንሪ ኪብላንጋንት የረሃብን ቀውስ ሁኔታ ለመፍታት በአዳዲስ ፈጠራዎች ላይ ኢንቨስት ማድረግ ይረዳል ብለው ያምናሉ።
Actually, most of the innovations in the world are produced by young people, the age of university going students.
በእውነቱ በዓለም ላይ ያሉ አብዛኞቹ አዳዲስ ፈጠራዎች የተመረቱት ወደ ዩኒቨርሲቲ መግቢያ እድሜ ባላቸው ወጣት ተማሪዎች ነው። 100 ዓመት እድሜ ካለው ወንድ ወይም ሴት አዲስ ሐሳብ ማግኘት በጣም ከባድ ነው። ስለዚህ ይህ ያለም የወደፊት ጣፈንታ ነው እና የፈጠራ ስራዎችን ለመደገፍ በጎና ሀብትን በመመደብ ኢንቨስት ማድረግ አለብን።
የአየር ንብረት ለውጥ ስጋትና በዓለም አቀፍ የአቅርቦት ሰንሰለት ስርዓት ላይ የፈጠረው ቀውስ እየጨመረ በመምጣቱ እንደ ኬንያ ያሉ የአፍሪካ ሀገራት ለአጉሪቱ የምግብ እጥረት ችግር በአገር ውስጥ መፍትሄ ሊያገኙ እንደሚገባ ባለሙያዎች ይናገራሉ። የህክምና ተመራማሪና ከባራክ ዩኒቨርሲቲ ተባባሪ መምህር ሚካኤል ዋልኬዋ ከነዚህ አንዱ ናቸው።
We can be able to come up with the solutions that I have been well researched upon.
በሀገራችን ውስጥ ባሉ ተመራማሪዎች በደንብ የተጠኑና የተሰሩ መፍትሄዎችን ማምጣት እንችላለን። የነዚህ ምርቶች ደህንነት መመልከትና ዝቅተኛ በሆነ ዋጋ ማምረት እንድንችል በአንጻራዊነት የምርቶችን መለየት እንችላለን።
ከሶስት አመታት ምርምርና ሙከራዎች በኋላ የኢኮስታርች ፈጣሪዎች የባለስልጣናትን ይሁንታ ማግኘትና ምርታቸውን ለገበያ ለማቅረብ ተስፋ አድርገዋል። እነዚህ ተማሪ የፈጠራ ሰዎች ከሳር የተሰራውን ዱቄት ከአማካይ የበቆሎ ዱቄት ዋጋ በአምስት እጥፍ ያነሰ ዋጋ በመሸጥ ኡጋሊን ማግኘት ያልታደሉትን ቤተሰቦች ከሳር የተሰራውንም ዱቄት ቢሆን በማቅረብ ወደ ራት ገበታቸው እንዲመለሱ ለመርዳት ተስፋ ያደርጋሉ።
በአሜሪካ ካሉ ትላልቅ ከተሞች መካከል አንዱ በሆነው በቺካጎ የሚገኙ የህክምና ተማሪዎች በከተማው እየጨመረ የመጣው የስደተኞች ቁጥር በድንገተኛ ህክምናው ላይ ያስከተለውን ጫና ለመቀነስ በትርፍ ጊዜያቸው ለስደተኞቹ መሰረታዊ የጤና ድጋፍ በማድረግ ላይ ይገኛሉ። ተማሪዎቹ በአንድ ቀን ከ3 እስከ 400 የሚደርሱ ስደተኞችን በማከም ላይ ነው የሚገኙት። ዘገባው የአሶሺየትድ ፕሬስ ነው፣ እንደሚከተለው ተጠናቅሯል።
በቺካጎ የሚገኘው የበጎ ፈቃደኛ ዶክተሮች ቡድን እየጨመረ ለመጣው የስደተኞች ቁጥር የጎዳና ላይ ህክምና በመስጠት ቀዳሚያቸውን ያሳልፋሉ። ሳራ ስኩዴሮ የህክምና ተማሪ ናት።
We have a large team of medical students, PAs.
ዛሬ እዚህ ብዙ የህክምና ተማሪዎችና ሐኪሞች አሉን። ብዙ የጤና ምዘናዎችም እየሰራን እንገኛለን።
ተማሪዎቹ በቀድሚያ በስፓኒሽ ቋንቋ ለስደተኞቹ እንኳን ደህና መጣችሁ በማለት አቀባበል የሚያደርጉ ሲሆን የህክምና አገልግሎቶችንም ተደራሽ እንዲሆን ያደርጋሉ። ሳራ በአንድ ቀን ከ3 እስከ 400 የሚደርሱ ሰዎችን እንደሚያከሙ ትገልጻለች።
በአሁኑ ሰዓት ወደ አሜሪካ እየገቡ ያሉት ሰዎች በጣም ወጣትና ጤናማ ናቸው። ስለዚህ አብዛኞቹ የምናያቸው የጤና ችግሮች ረጅም ጊዜ በስደት ላይ ከመቆየት የመጡ ናቸው።
በአብዛኛው በስልጠናና በትምህርት ላይ ያሉ የህክምና ተማሪዎች ስደተኞቹ በቅድሚያው እንደመጡ ወደሚያርፉባቸው ፖሊስ ጣቢያዎች በመሄድ አስፈላጊ የሆኑ ጸረ ባክቴሪያ መድኃኒቶችና ቅድመ ወሊድ ቫይታሚኖችን ያከፋፍላሉ።
Not only that, there are other unfortunate situations that do happen. Violence, kidnapping.
በጉዟቸው ላይ አፈና፣ ቅሚያ እንዲሁም የተለያዩ ጸቦችን ያስተናግዳሉ። አንዳንድ ሰዎች የሚጠቀሟቸው የጉዞ አማራጮች ደህንነታቸውን ያልተጠበቁና አደገኛ ናቸው። ሰዎች በባቡራናት ላይ ተቀምጠው በአውቶቡስና በጭነት መኪናዎች ጀርባ ላይ በመሆን ነው የሚመጡት።
ከዚህ በተጨማሪም ሌሎች ከበድ ያሉ ጉዳዮች መኖራቸውንም ይገመግማሉ። ካርላ ካስትሮ ስደተኛ ናት።
ስደተኞች በመሆናችን ድንገተኛ ሕክምና ወጪን መቋቋም አንችልም።
ካርላ በተጨማሪም ሐኪሞቹ በመንገድ ላይና በምግብ እጥረት ለተጎዱ ስደተኞች የሚሰጧቸው ድጋፎች መሰረታዊ መሆናቸውንም ገልጻለች። ሮበን ሳንቶስ እዚህ የበጎ ፈቃድ አገልግሎት ላይ የሚሳተፍ የሕክምና ተማሪ ነው።
እንደሚመስለኝ ከጀመራቸው የቆየና በሽታው የተባባሰባቸው ሰዎችንም እምናገኝ ይመስለኛል።
ሩብን የስደተኞቹ ሁኔታ በአየር ጸባዩ የተነሳ አስከፊ ደረጃ ላይ እየደረሰ ነው ይላል።
አስከፊ ሁኔታዎች አሉ። ባላቸው የተመጠነ ምግብ ላይ ቅዝቃዜው ሰውነታቸውን ይጎዳዋል።
ሳራ የዚህ በጎ ፈቃድ አገልግሎት በጀት በቺካጎ ከተማ ካሉ መልካም ሰዎች የተሰባሰበ እንጂ የመንግስት ድጋፍ ያልታከለበት መሆኑንም ትገልጻለች። ከዚህ በተጨማሪም ከስደተኛ ቤተሰብ መውጣቷ በበጎ ፈቃድ አገልግሎቱ ላይ ተሳታፊ እንድትሆን ምክንያት ሆኗታል።
My dad is a Peruvian immigrant.
አባቴ የፔሩ ስደተኛ ነው። እሱ ብቻውን እዚህ ሆኖ ቢታመምና እንክብካቤ ቢፈልግ ኖሮ ሰው እንዲኖር እፈልጋለሁ።
ሳራ አያይዛም የጤና
የተከበራችሁ ተመልካቾቻችን ለምሽቱ ያዝናቸው መሰናዶች እዚህ ላይ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።